መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ አርብ የካቲት 17 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ የካቲት 17 ቀን 1179 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአዲስ አበባ ሽሮ ሜዳ የሚገኙ የሀገር ባህል ልብስ መሸጫ ሱቆች በኦዴድ ኦነግ ትዕዛዝ እየታሸጉ ነው። የፊታችን የካቲት 23 የጥቆች ታላቅ የድል በዓል የሆነው አደዋን ለማክበር አዲስ አበባ በታላቅ ጉጉት ላይ ይገኛል። ይሁን እንጂ የድሉ መሐንዲስ የሆነውን የዳግማዊ አጼ ምኒልክ ምስል ያለበት አረንጓዴ፣ ቢጫ፣ ቀይ ያለበት እንዲሁም ሌሎች ተዛማጅ ልብሶችን የሚሸጡ ሱቆች ናቸው የተባሉ ከሰሞኑ መዘጋት ጀምረዋል። በሽሮ ሜዳ የሚገኙ ነጋዴዎችና አዲስ አበባዎች ላይ ይህ ድርጊት ታላቅ ቁጣን ፈጥሯል። ኦሮሞን የምትመስል ኢትዮጵያን እንገነባለን ባሉ ኦህዴዶች መሰረት አጼ ምኒልክን ከአድዋ ለመነጠል እየተጋጋጡ ነው። የአድዋ ድል ሲዘከር የአጼ ምኒልክ ምስል ለፖስተር እንኳን እንዳይበቃ ጥረት እየተደረገ ነው። በዚህ አዲስ አበባዎች አጼ ምኒልክ ዛሬም ንጉስ ነው፣ አድዋን ያለ ምኒልክ ማሰብ ክርስትናን ያለ ክርስቶስ እስልምናን ያለ ነብዩ መሐመድ እንደማሰብ ነው ብለዋል። የ80 አመቱን ባለ ታሪክ ተቋም አዋሽ ባንክ በአገዛዙ ደጀንነት አፍርሶ ህንጻ ሊሰራበት መሆኑ ተሰማ። አዲስ አበባ ከተማ ዋቢ ሸበሌ አካባቢ የሚገኘው የአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት የተሰኘው የትምህርት ተቋም ፈርሶ ነው አዋሽ ባንክ ህንጻ ሊገነባበት መሆኑ የተገለጸው። ባንኩ ከዚህ ታሪካዊ ተቋም አፍርሶ ህንጻ ለመገንባት ያደረገው ጥረት የሀገር ቅርስ ተቆርቋሪዎች ባደረጉት ከፍተኛ ወኔ ከመፍረስ የተረፈ እንደሆነ ቢገለጽም አሁን ግን አደጋው እንዳንዣበበበት ነው። አሁንም በድጋሚ ህጋዊ መንገድ ባልተከተለ ሁኔታ በኢትዮጵያ ኢኮኖሚ እድገት ላይ ከፍተኛ አስተዋጽኦ ያበረከተውን አንጋፋ ተቋም ለማፍረስ ጫፍ መድረሳቸው ተሰምቷል። ጉዳዩ እንዳይሰማ ወይም ህዝብ ጆሮ እንዳይደርስ ለተቋሙ ኃላፊዎች ማስጠንቀቂያ እንደተሰጣቸውም ታውቋል። ጉዳዩ የጠባብ ኦህዴዶች ፖለቲካዊ ውሳኔ እንደሆነም ተሰምቷል። በአዲስ አበባ ዙሪያ የሚኖሩ ቤት የፈረሰባቸው ንጹሃን ሜዳ ላይ ወድቀው በጅብ እየተበሉ ነው። እናቶች የቤት እቃቸውን ከአፍራሾች ለማዳን ሲሯሯጡ ልጆቻቸው በጅብ ተበልተዋል። ለመውለድ የደረሱ ነፍሰ ጡሮችም ሳይቀር ቤታችንን አስታፍረው ስላሉ ብቻ በጥይት ተገድለዋል። ቤታቸው ፈርሶባቸው ተስፋቸው የጨለመባቸው ራሳቸውን አጥፍተዋል። በደዘር በሌሊት ቤታቸውን ላያቸው ላይ ያፈረሱባቸው ኦነጎች ንጹሃን ፍርስራሽ ተጭኗቸው ሞተዋል። ቱርክና ሶሪያ ቤት የተደረመሰ ዜጋ እየሞተ ያለው በመሬት መንቀጥቀጥ ሲሆን የወሬድ ብልጽግና ተብዬ ጸረ ህዝብ አገዛዝ ደግሞ ሲሰኙ ጠብቆ ቤታቸውን ለያቸው ላይ በማፍረስ ንጹሃንን እየፈጀ ይገኛል። በኢትዮጵያ ህዝብ ችግር ያመጣው የጠባቦቹ ሀገር የማፍራረስ ፖለቲካ መሆኑ ተገለጸ። ድርቁ ተፈጥሯዊ ቢሆንም እንኳን ውጤቱን እንደዚህ የከፋ ያደረገው የጠባቦች ፖለቲካ ነው። እነሱ ድርቁ እንስሳትን እንዳይጨርስ ምስኪኑ ህዝብ እንዳይጎዳ ከመስራት ይልቅ ከአማራ ወደ አዲስ አበባ ሰው እንዳይገባ ቢሰሩ መርጠዋል። አንዲት ላም ከሚያድኑላቸው ቄስ ደብድበው ቢመልሱ እንደ ስራ ይቆጥሩታል። የቦረና ህዝብ እንዲራቁቱን የቀረው እሱን ትተው በምናብ የሳሉት አላማ ላይ ስለተጠመዱ ነው። አዲስ አበባን ከአፍሪካ ከተማነት አውርደው በነቡራዮ እያወዳደሯት በአዲስ ስያሜ ሌላ ነገር ላይ ተጠምደዋል። ድርቅ የቦረናን ምስኪን ህዝብ አራቁቶ እነሱ አማራ ጉራጌና ጋሞን ከለገጣፎ በሌሊት ቤቱን ላይ ማፍረስ ተጠምደዋል። የቦረና ህዝብ በዚህ ደረጃ የተጎዳው ረስተውት ሌላ ህዝብ ላይ ሴራ ሲጎነጉኑ እንደሆነም ግልጽ ነው። ድርቅ ያህል ነገር በጉልህ የሚታወቅ ህዝብን እየጨረሰ እነሱ ሌላውን ማፈናቀልና ማፈን ላይ ናቸው። የቦረና ህዝብ የሚተማመንበት ሀብቱ ረግፎ አሁን የሰው ህይወት አደጋ ላይ ወድቋል። እነሱ የማያምነውንም ሰብስበው ሲኖዶስ መክፈል ላይ ተጠምደው ነበር። በዚህ ላይ ይህን ሁሉ መከራ ያመጣው ፖለቲካቸው ሲሆን ለቦረና ልማት ከሚሰሩ አማራና ጉራጌ ጋሞን ቤቱን በሌሊት አፍርሶ ለጅብ መስጠት በልጦባቸዋል። የቦረና መከራ የፖለቲካውን አጋስነት ቁልጭ አድርጎ ያሳያል። ከአሁን ቀደም ወለጋ ሰው እያለቀ በየቦታው ፋብሪካን ጨምሮ ተቋም እየነደደ ከተማውን ኦነግ ተቆጣጥሮት ንጹሃንን ሁሉ እየገደለ እነሱ አዲስ አበባን ካልቀማን ብለው ሲያሴሩ ከርመዋል። ከቦረና ህዝብ በየትምህርት ቤቱ ሰንደቅ ዓላማ ማሰቀል ማዘመር ህጻናትን መደብደብ ቀድሞባቸው መጨረሻቸው ሳያምር እንደሚቀርም ግልጽ ነው። ወለጋንም ጉጅንም ቦረናንም ትተው አዲስ አበባ መሬት መስረቅ፣ በሐሰት መታወቂያ ሰዎችን ማስፈር፣ ኮንዶሚኒየም መቀማት፣ ሰው ማሳቀቅና ማፈናቀል ናቸው። አሁንም ይህን ችግር ከመቅረፍ ይልቅ አቅጣጫ ለማስቀየስ አዲስ አጀንዳ እየፈጠሩ መሆኑን ተሰምቷል። ተሰምቶ እንጂ ታይቶ የማይታወቅ ድርቅ፣ ረሃብና ቸነፈር በበርካታ ስፍራዎች ተከስቷል። ጉዳዩ በሚመለከታቸው ችላ ቢባልም ለዜና ሽፋን እንኳን ባይበቃ ክስተቱ የሚሊዮኖች እንስሳቶችና በአንዳንድ ስፍራዎች ደግሞ የሰው ህይወት እስከ መቅጠፍ እየደረሰ እንደሆነም ታውቋል። ይህ አሳዛኝ ክስተት በበርካታ አካባቢዎች ለአምስት ተከታታይ ዓመታት ዝናብ ባላገኙ አካባቢዎች የከፋ ሆኗል። የእርዳታ ድርጅቶች 22.6 ሚሊዮን ዜጎቻችን የምግብ እጥረት እንዳጋጠማቸው፣ 11.8 ሚሊዮኑ ከፍ ያለ ስጋት ውስጥ እንደሚገኙ፣ እንዲሁም በሚሊዮኖች የሚቆጠሩ ቢያንስ ለመጪዎቹ 10 ወራት በዚህ ሁኔታ እንደሚቀጥሉና ከፍ ያለ አደጋ ሊከሰት እንደሚችል እያሳሰቡ ይገኛል። የዕለቱ ዜና በዚያ በቃ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ክብርና ሞገስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ እንዲሁም ለፍኖተ አዘጋጆች አቅራቢዎችና መላው እድምተኞች። ኢትዮጵያ በገንጣይ አስገንጣይ በጎሰኞችና በጎጠኞች መደዴ ጋጥወጥች እየታመሰች የልጆቿ ደም ምድሪቱን የደም አገር ካደረጋት እነሆ 32 ዓመታት ተቆጠሩ። ግና አንድነት የሚያስከብረው ህዝባዊ ትግል ዴሞክራሲን ለማስፈን ህዝባዊ መንግስት ለመመስረት የሚደረገው ትግል ፍትሃዊ የሀብት ክፍፍልን ፍትህን ሰብአዊና ዴሞክራሲያዊ መብቶችን በተጨባጭ ስራ ላይ ለማዋል የሚደረገው ትግል ዛሬም በ1983 ዓመተ ምህረት የነበረበት ተበታትኖ የመታገል የውሃ ወቀጣ እንቦጭ የሚባለው ላይ ከመሆኑም ባለፈ አለመታደልን ያሳያል። አንዳንዶች በኢትዮጵያ ህዝባዊ ትግል እንዳልነበረና እንዳልተካሄደ በሚመስል ሁኔታ የሚዲያ ርዕሳቸውን ኢትዮጵያ ለምን ኢትዮጵያ ከየት ኢትዮጵያ እንዴት ኢትዮጵያ ወዴት ወዘተ የሚሉ ስያሜዎችን ይዘው ትግሉን ለማጥራት ሲሞክሩ አስተዋልኩ። በማጥራት ስም ማደፍረስም እየተካሄደ መሆኑንም እየታዘብኩ ነው። የደፈረሰውን ህዝባዊ ትግል ለማጥራት የላላውን ህዝባዊ ትግል ለመወጠር የፈረሰውን የህዝባዊ ትግል ህብረት እንደገና ለመመስረት ከሁሉ ቀደም ራስን ማነጽ የገዛ ራስን በንባብ ማጥራት የገዛ ራስን እንደበጋ በባ የረገፈ የትግል ስሜትን እና ወኔን መወጠር መግመድና ማጠናከርን ጠያቂ ነው። በበኩሌ ከድፍረት አይቆጠርብኝና የኢሃፓ አባልነን ብሎ መመኮፈስና በተግባር ሆኖ በመገኘት መሃል ግዙፍ ገደል አለላለሁ። ማን ይተርክ የነበረ ነውና የአባልነት ተጨባጭ ትርጉሙን አቀዋለሁ። የላላን መወጠር የደፈረሰን ማጥራት ገለባውን ማበጠር ስንዴው ኢሃፓ ውስጥ የበቀሉ እንክርዳዶችን መነቃቀል ደደብነትን እየከሉ ዕውቀትን የትግል ጥበብን መገብየት የአባላትም ሆነ የደጋፊዎችም ግዴታ ነው። በኢሃፓ የትግል ውጣ ውረድ ከተከሰቱት አንጃዎች መገንዘብ የሚቻለው ጥቂት ሰርጎ ገቦች እያነበቡ ራሳቸውን ማነጽ በተሳናቸው ከሁሉም በላይ የንዑስ ከበርቴ መለያ ከሆኑት ዋነኛውና ክፉ የአድርባይነት ባህሪያቸው የተጠናወታቸው ናቸው። የተዘፈዘፈ ተናግሮ አያሳምንምና የረጋ ውሃም መጠን ራሱ የከፋ ነው። አንድ ጥያቄ ለራሴ ለኢሃፓ አባላትና ደጋፊዎች ላንሳ። ኢሃፓ ጭቃ ሲለቀለቅ ጭቃውን ለማጠብና ቆሻሻውን ቆሻሾች ላይ ለመወርወር ምን አደረግን ምንስ እያደረግን ነው ለሚለው ጥያቄ ከህሊናችን ጋር ያለን ራሳችንን እንውቀስ የሌለን ወደ ህሊናችን እንመለስ አለበለዚያ ጨውነታችን ያከትምና ድንጋይ እንሆናለን። ሰሞኑን ስሙን መጥቀስ ባላስፈለገን ከውጭ ከሚተላለፍ የሳተላይት ቴሌቪዥን አንድ በወያኔ ጊዜ የደነቆረ ሚኒስትርነት ደረጃ የደረሰ ካድሬ የኢሃፓና የወያኔ ልዩነት ወያኔ ከገጠር ወደ ከተማ የትጥቅ ትግል ስልትን ሲከተል ኢሃፓ ከከተማ ወደ ገጠር የሚለውን ነበር የተከተለው ያለውን ባንዱ ሰምተን ባንዱ ማፍሰሳችንን በጄ ብዬ ለዚህ የወያኔ ካድሬ በሰባት ዓመታቸው ሳይማሩ 70 ዓመት ይደነቁሩ የሚለውን ወረወርኩበት። ድንቁርና ሳያውቁ አወቁ ሳያነቡ መመራመርን ሳይመለከቱ መዘላበድን ለገዛ አንገት ሸምቀቆ ከማጥበቅ ይቆጠራል። እንዲህ የመሰለውን የኢሃፓን የትግል ጉዞ መደለዝንና መሰረዝን በዝምታ ማሳለፍን ልማዳችን እያደረግነው ከሄድን የወለፈንዲ ስልቻ ጤፍ ይቋጥራል ባቄላ ያፈሳል እንደሚባለው እየሆን ነው ባይነኝ። በኢሃፓ ላይ የሚወረወሩ የጭቃ ቋጥኞችን ለሽያልን ለሀገር አንድነት እንታገላለን ማለት ዘበት ነው። ሰሞኑን የአማራው ኦሮሞማ የትግል ጥሪ ያሰማ ብለው እንደ ገደል ማሚቶ የሚጫጫሁ እየተበራከቱ መሆናቸውን እየታዘብኩ እሾህን ማርነካው ብለህ አትላሰው ይባላልና ወረቀት ላይ ቢለቀልቁም ኢትዮጵያን የመታደግ የታሪክም የሞራልም ብቃት የሌላቸው ከመሆናቸውም በላይ በፈጸሙት ወንጀል ተጠያቂ መሆናቸውን ለመሸፈን የሚደረግ እንዘጥ ዘጥ ውጤቱ በቁምርደት በመቃብር እመቀ መቃት መውረድ ነው። በተመሳሳይ ብልግና ተብየው የሰጠውን የህዝብን ለትግል የመነሳሳት ስሜት አቅጣጫ የማስቀየር ተልእኮ ለመወጣት በአሜሪካ የአማራ ህብረት በሚል በየስብሰባው የሚጮኸው ዶክተር ካገዛዙ ጋር በፋኖ ላይ የጭቃ ጅራፍ ሲጮህ የነበረ መሆኑን እያስታወስኩ ትላንት حزب يوغان مرساتنا عند قولا ما شلا يتنطاطن زم بلو مدغف طلعت كاسمروا ارمني غير جنبار فطرن اندالو تمثل تغلون ماجرات ما سمطات نونا بتنقوا يامنه بوقتو يمنمنن يافكتلال لالو عند غاري فرس بسطون اقطاجا كمنغوت يمكرن لدد يميابقاون يتغل مسمر انچبط يميل طرين سمونينا لالسمو اسمولن يلالو سيلو دليلو كنقلال فابريكا اديس ابابا ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የተወዳጅ ፕሮግራም አድማጮቻችን እንደምንሰምታቸዋል። የዘመናችን የሾህ አክሊል ከዛሬ 40 አመታት በፊት የሾህ አክሊል ሀገር ለቀጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ሁለተኛ በዘዋይ ገዳም ለዲያቆናትና ካህናት ሃይማኖት ከመግባር እየመረመሩ ክህነት ይሰጡ ነበር። ለሹመት ከቀረቡት መካከል አንደኛው ወጉ ያልተማረ በመግባርም ያልሰመረ እንደ እጩ አግኝተው ዘንድሮ አልሾመም ለሚቀጥለው አመት በደንብ ተመረህ በመግባርም ሳክነ ስትመጣት ሾማለ ብለው መለሱት። አብራውት የመጡት ወዳጅ ዘመዶቹ ተሰባስበው ብፁዕነታቸውን አባኮ ከነችግሩም ቢሆን ይሹሙልን ወገኖችም ይጣሉናል እርሱ ካልተሾመ ቤተክርስቲያናችንም ትዘጋለች ሲሉ በማስተዛዘን ለምን አቀረቡላቸው። አቡነ ጎርጎርዮስ ግን የወገኖቹን ቁጣ ፈርቼ በሃይማኖቱ ያልጸና በመግባሩ ያልቀናን ሰው ካህን እንዲሆን ሾሜ ቤተክርስቲያኒቱ ላይ የማይነቀል እሾህ ከመሰክልባት ለጊዜው ብትዘጋ ይሻላል ወደፊት የተሻለና ለክህነት የተገባ ሰው አግኝተን ስንሾም ያኔ ይከፍታታል ብለው መለሷቸው። ከዚህ ታሪክ እምንማረው ብዙ ነገር አለ። ዛሬ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ከብፁዕ አቡነ ጎርጎርዮስ በርካታ ታሪክ ተተካታሪኩ ተምርት ሊወስድም ይገባል። ዛሬ ላይ ቅድስት ቤተክርስቲያንን ለሁለት ካልሰነጠቅናት ብለው ቁም ስቅሏን የሚያሳዩ አስግለሰቦች በሃይማኖት ጽናታቸው በመግባርም መቅናታቸው የተመሰከረላቸው መሆኑ ሳይረጋገጥ የሆነ ወገን ለማስደሰት በይድረስ ይድረስ የተሾሙ እንደነበሩ አሁን እሾሁ ደርሶ ሲወጋን ተረድተናል። ለቤተ ክርስቲያኒቱ የእሾህ አክሊል ሆነው እየወጓትና እያደሟትም ነው። ያለፈው አልፏል። አሁንም ቢሆን አገዛዙን ለማስደሰት ወይንም ያጀበቻቸውን ጮህ ለመፍራት እንኳንስ ጳጳስና ዲቁና ለማይገባቸው ከእግዚአብሔር ልጅነታቸው ይልቅ የብሔረሰብ ልጅነታቸው ደርሶ በልጦባቸው ዘውገኞች የክህነት ሹመት መስጠት በክርስቶስ መቅደስ ጉልላት ላይ ሌላ ተጨማሪ መርዛም ማሾህ አክሊል እንደመድፋት ይቆጠራል። ስለዚህ ሊቃውንተ ቤተክርስቲያን እውነት የሆነውን እውነት ስህተት የሆነውን ስህተት በሉ። በፖለቲካ ተሸበባችሁ አራዝ ነፍሰበለውን አገዛዝ ለማስደሰት ብላችሁ ቤተክርስቲያኗ ከመታዘዘው ፍራቷ ዶግማዋና ቅኖና ከመፈቅደው ውጭ አትለፉ አትተራፉ ከተጻፈው ማትራመዱ ከታዘዛችሁትም አትሄዱ። ስለዚህ ቅድስት ቤተክርስቲያን የኢትዮጵያን ህልውና አስከብራለሁ ብላ ለሀገር የሚተርፍ ጥበባን ሸሽጋ ሁለት እጇን ወደ ላይ ከፍ አድርጋ ለማያምን ጸረዝብ አገዛዝ ምርኮኛ ሆና እንድትቀጥል አንፈቅድም። ይህንን ማስተካከል የሚችል በጊዜ አጋጣሚ እድል ያለው የቤተ ክርስቲያኗን ሁሉ ነገር የተረከበው ደግሞ ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ነው። ይሄ ቅዱስ እየተባለ የሚጠራው ሲኖዶስ በመንፈስ ቅዱስ እየተመራ ከራሱ ይልቅ ለእግዚአብሔር ቅድሚያ ሰጥቶ እግዚአብሔርና እኔ ወሰነናል እያለ ውሳኔዎቹን የሚያስቀጥል تلك سماوي حيلنا سلازي حيل النزيف تكنونا بسكرسيانا فنجطو يوتو توقزو يتلجو كزرق النس يالوتو قدست يتكرسيان يمعوكو عقالة سلهونو النزيل ملسو ماسقباس داقماوي عارو سوچن በቤተክርስቲያን እንዲፈነጩ ሙሉ ፍቃድ መስጠት ማለት ነው። ስለዚህ አንድ ቤተክርስቲያን ለእልናዋ ሃያልነቷ ለዓላዊነቷ የሚመሰከርላት ወይም ደግሞ የሚታወጅላት ራሷን የቻለ ኃይል ኑሯት ጉልበቷን ማሳየት ስትችል ነው። ይህ ደግሞ የተጀመረው ጥሩ ሆኖ ሳለ በኋላ ወደ ኋላ የተመለስንበት አግባብ በርካታ ምእመናንን ቀያሚ ውስጥ ከተታል። አንድ ክርስቲያን ወይም ደግሞ ጳጳስ ይሁን ዲያቆን ይሁን ካህን ይሁን መብቃቱ የሚረጋገጠው ከቋንቋም ከዘርም ከማንነትም በላይ ሆኖ ሲገኝ ነው። ሀገር እንደ ሀገር ጠባበት ከሀገር በላይ ለዓለም ማሰብ ሲችል ሃይማኖት ዘር ቋንቋ ሳይለይ ሁሉን በእኩል አይን ማየትና መፍረድ መውደድ ሲችል እሱ ለክህነት ይገባል ማለት ነው። ስለዚህ ፖለቲካ ጥገኛ ሆኖ አማርኛ ቀናጥፎ መናገር ብቻውን ክህነት ሊያሰጥ አይችልም። ይህ ሰማያዊ ስለሆነ ለአምልኮ መመረጥ ሲችል እንደ ብፁዕ አቡነ ጎርጎርዮስ እውነተኛውን ነገር መስክሮ ቅድስት ቤተክርስቲያንንም ሀገርንም ማራመድ ይቻላል። አንዳንድ አባቶች ያለነ ታሪክ ውስጥ ገብተው ያለምንም የጽሑፍ ማስረጃ ባፈ ታሪክ ሲዘባርቁ ይስማል ጥንቃቄ ሊደረግ ይገባል። ጳጳሳት ምእመናን እንደ ትልቅ ነገር የሚያዋቸው ከእግዚአብሔር በታች የተሰጡን አባቶቻችን ብለን ተቀብለን የምናስቀጥላቸው ናቸው። ከነዚህ አካላት ደግሞ ውሸት ያልተጻፈ ታሪክ መስማት ከሞት የማያንስ ቅጣት ነው ለኛ። ስለዚህ በደርግ በአፋ በመናምን ባጤለ ስላሴ እንደዚህ ነበር ገና ለገና አድማጭ አገኘው ወሬ ሰምሯል ብሎ መዘባረቅ ታሪካዊ እርግማንን ያስከትላል። ስለዚህ በተለይ ነብጹ አቡነ ኤርሚያስ ከዚህ ትምህርት ካልወሰዳችሁ በስተቀር ትውልድ ይቀር አይናችሁ። የምታውቁትን ተናገሩ የማታውቁትን ዝም በሉ። ከተቻለና የመልእክት መድረስ ከቻለና ይህን የምትሰሙ አካላት ለብጹ አቡነ ኤርሚያስ ይህንን መልእክት አስተላልፉ። በዚህ መድረክ ስለደርግ ስለኃይለ ስላሴ ስለሃፓ የተዛባ ታሪክ ያስተላለፉትን መልእክት ባገኙት አጋጣሚ ማረም እስካልቻሉ ድረስ ትውልድ ይቅር እንደማይላቸውና የተናገሩትም ከታሪክ ያፈነገጠ ንጹህ ማስረጃ የሌለው መሆኑን አውቀው ከወዲሁ ይቅርታ መጠየቅ እንደሚገባቸው መልእክት አስተላልፉልን። ይህ ታሪካዊ ስህተት ስለሆነ ማየትም ይቻላል። እሳቸው የተናገሩት ስህተት የተክርስቲያንን ለመገነጣጠል ምእመናንን ለመፈረካከስ ጃኖይን የገደለ የያፓ የመኢሶን ኃይል ነው። ደርግ ምንም አላደረገም ይልቁንም የተክርስቲያንን አስቀጠለ የሚል ፍጹም ስህተት የተመላ ማስረጃ አስተላልፈዋል። ቪዲዮውን መመልከት ይቻላል። ስለዚህ ይሄ ነገር እንዲስተካከል ያስፈልጋል። ቢቻል እነቱን መናገር ካላወቁ ዝም ማለት ማንን አሰቀለ ማንን አስቀጣ። አባቶቻችን ዝምታ ወርቅ ነው ይላሉ። ይህ አባባል የሚጠቅመው ለእንደዚህ አይነት ነገር ነው። ገና ለገና መድረክ አገኘው ተብሎ ያለምንም ማስረጃ በውሸት ህዝብን ከማስፈንደቅ ይልቅ አለመፈጠርና አለመኖር በእጅጉ ይሻላል። ስለዚህ ይህንን ማንሳት ያስፈልገው በወቅታዊ ጉዳይ ላይ የተለያየ ያላስፈላጊ መስረጃዎችን የሚነዙ አካላት ጥንቃቄ ሊደረግ ይገባል። በተለይ ኢትዮጵያ ታሪክ በታሪክ አትደራደርም፣ ታሪክ የሚያጣሙትንም ይቅርታ አታደርግም። ይህ ደግሞ አባቶቻችን ያቆዩን እኛም እናስቀጥለው እንጂ ዛሬ በሆነ ባልሆነው አሽመድምደን ባጭር የምናስቀረው መሆንም የለበትም የሚል መልእክት ያደረሰን ዲያቆን አላዛር ከዘዋይ ሐመረኖህ ነበር።
የተከበራችሁ የፍኖተ ዲሞክራሲ የኢሃፓ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ወድ ፍኖቶች ምንም እንኳን ባለፉት 40 አመታት በአገርና ወገን ላይ ያልደረሰ መከራና ሰቆቃ አለ ባይባልም ይበልጥ የሚያመው ደግሞ ያሁኑ አገዛዝ አረመኔነት ያለፉትን የሚያስነቅ መሆኑ በህዝብ ላይ በተለይም አማራው ላይ ያፋሩ የጋምቤላው የጉራጌው በተዋህዶ እምነት ተከታዮች ወዘተ ሳንዘነጋ እየወረደ ያለው መከራ ምን አስጠቃቂ ደረጃ እንደደረሰ ስናይ እውነት ከመቶ 10 ሚሊዮን በላይ የሚገመት የህዝብ ብዛት ያላት አገር ይህ እንዲሆን ፈቀደች ወይ ብለን መጠየቅ እንገደዳለን። ወደ መናገሻዋ ሄደው መታከም፣ መገበያየት፣ ቤተሰብ መጠየቅ ወዘተ ታግደዋል። ወለጋን በደማቸው አቅልተዋል። በሸዋ ከተሞችን በሸዋ ከተሞች ባድማ ሆነዋል። ብዙ ተፈሽተዋል፣ በመቶ ሺዎችም ተፈናቅለዋል። ሸገር በሚሏቸው አዲስ አበባ ዙሪያ ባሉ ከተሞች ቤታቸውን አፍርሰው ሀብታቸውን ዘርፈው ሜዳ ላይ ለወደቁ ሰለባዎቻቸው ቤት ያከራየን የብዙ ሺህ ብር መቀጮ መጣላቸው፣ በአዲስ አበባ ከተማ ቤቶችን እየለዩ በማፍረስ መጠመዳቸው፣ በተለያዩ የሙያ ዘርፍ የተሰማራውን አማራ ከአዲስ አበባ ለማስወጣት መመሪያ ማውረዱንና ከባንክ ገንዘባቸውንም እንዳያወጡ ማገዱን፣ ብዙ ሺህ ኦርቶዶክስ ምዕመናን ጥቁር በመልበሳቸው አፍኖ ወስዶ በአዋሽ በረሃ እያሰቃያቸው መሆኑን፣ የብልግናው ቁንጮ አረመኔው አብይ ወልቃይትና ራያን በወያኔ እጅ መልሶ ለማስገባት ከትግራይ አምጥቶ በወልቃይት ሊያሰፈር የሚፈልገውን የትግራይ ነዋሪ በተመለከተ እንደናገኘው ተሻገርና መሰል የአማራ መጋዣዎች የአካባቢውን መሪዎች እንዲያስማሙ ልኮ ጉዳዩ ሲከሽፍበት እስከ ሚያዝያ መጨረሻ ድረስ ከሁለት መቶ ሺህ በላይ የትግራይ ተወላጆችን በአካባቢው አስፍሩ የሚል ቀጭን ትዕዛዝ አስተላልፏል። የአብይ ዘረኝነት ክርፋቱ ከአገር አልፎ ባህር ማዶን ሳይቀር አጥኖታል። በመሆኑም የለመደውን ጭብጨባ ሳይሆን ቁጣን ቀስቅሶበታል። በአገር ውስጥስ ባንዶችና ሆዳሞች ታሪካዊውን ወንጀል ባለቤት መሆናቸው ታሪክ የመዘገበው ሐቅ መሆኑ የታወቀ ነው። ባዕዳን የኢትዮጵያ ጠላቶች ለመሆኑ አማራው ላይ ያዩት ኃጢአት ምን ቢሆን ነው ተነጥሎ እንዲያልቅ ለወንጀለኞቹ ለወያኔና የጦት ልጁ ለሆነው ለአገር በቀል ዘረኛ ጥብቅና ከመቆም አልፈው ዜናው እንኳን እንዳይወጣ ያፈኑት ለሚለው እርግጠኛ ባልሆንም ምናልባት ከብዙዎቹ በፊት መንግስታዊ አስተዳደርን የፊደል የቅኔና ዜማን ባለቤት በመሆኑ በቅኝ አልገዛም፣ ለሃያላን ትምክህት አንገቴን አልደፋም፣ ባህሌን ሃይማኖቴንና ማንነቴን አላስነካም ስላለ ለመርዝ ጭሳችሁ እጅግ ለዘመነው የአየር ምድር ጦራችሁ አልንበረከክም ስላለ ቂም ተቋጥሮበት ሴራ ተሸርቦበት ከሆነ የአገሩን በሬ በአገሩ ሰርዶ በሚለው ብሂል የራሳችንን ጠማማዎች አሰማርተው በሐሰተኛ ትርክት አደራጅተው ላይላዩን የመብት ተቆርቋሪ መስለው በስውር እጆቻቸው ዜጎችን በብሔር በሃይማኖትና ቋንቋ ማለያየትን አማራው ላይ መነሳሳትን አግዘው ከሆነ ግን ሌላው ቢቀር በታሪክ ፊት የመጠየቁን ድርሻ ማንም አይወስድባቸውም ባይ ነኝ። ወያኔ ራሱ በጀመረው የእልቂትና ወድመት ጦርነት ወታደራዊ ጉሮሮው ሊዘጋና ሊያልቅለት ሲል ሁሌም ደርሶ ከሞት የሚያድነው ጠቅላይ ሚኒስትሬን ተብዬ የብልግና ቁንጮ መሆኑ እየታወቀ ሰላም ወረደ በሚል አየሩን ያጣበቡ ግልብ ያገዛዙ አጫፋሪዎች ከባድም ተባለ ቀላል ወያኔ መሳሪያ አላወረደም። ይህ የሰላም ስምምነት በሚል ያራገቡት ፕሮፓጋንዳ ከመጀመሪያውም ወያኔን ለማዳን የተሰራ ድራማ ውጭ ሌላ እንዳልነበረ ሰሞኑን የትግራይ ጊዜያዊ መንግስት የትግራይ መከላከያ ኃይል በሚል ሽፋን ወያኔ በሌላ ጭንብል ሊያምታታ ይሞክር እንጂ አሁንም ያለውና የፈረደበት የትግራይ ህዝብ ጀርባ የማይወርደው አሪዮስ ወያኔ ነው። ሰሞኑን ይህንኑ በዚሁ ጭምብል ስሙ ይፋ ያደረገው የጊዜያዊ መንግስት የማቋቋሙን ተግባር እንዳጠናቀቀ የመጀመሪያ ስራው የሚሆነው የትግራይ ሉዓላዊ ግዛቶች ወልቃይትና ራያን ማለቱ ነው ማስመለስ ነው ብሏል። መቼም ይህ በአማራው ላይ አራተኛ ዙር ጦርነት ከማጎስ ሌላ በምንም ሊወሰድ አይችልም። አብይ የሚሉት ዘረኛ ውጉዝ ከማሪዎስ በሺዎች የሚቆጠሩ የደቡብ ሱዳን ታጣቂዎችን ወደ ጋምቤላ አስገብቶ ዘርን እንዳላስፈጅቶ የማዕድን ሀብት ያላትን መሬት በኦሮሙማው መዳፊያ ለማስገባት የዘር ማጥፋት ያካሄደ ሲሆን፣ በምዕራብ ኢትዮጵያም የጎንደርን መሬት በሱዳን ጦር እንዲያስፈቅዶ አማራውን ከሶስት አቅጣጫ ከቦለ በውጋትና የአገሪቱን ሉዓላዊ ግዛትም ለፖለቲካ ፍላጎት ማራመጃ አሳልፎ መስጠቱ የሚያሳየው ይህ ዳግማዊ ግራኝ አሁኑኑ ታግለን ካላስወገድነው ኢትዮጵያን አፍርሶ ከጠላቶቿ እጅ ሜዳሊያ ሲሸለም የሚታየው የትንሾች ሁሉ ትንሽ ቢሆንም የትም አይደርስም ብሎ ማናናቅ ግን አገርን ያክል ነገር የሚያሳጣ ጅልነት ነው። በመሆኑም ያብይና የወያኔ ስውር ስምምነት ይፋ ሆኗል። በፈረደበት አማራና አፋሩ ላይ ቀጣዩን ጦርነት ሊከፍቱ ሁኔታዎችን እያመቻቹ ያሉበትና ቁልፍ ሚና አላቸው የሚሏቸውን የፋኖ አርበኞችም ለማደንና ለማጥፋት ስም ዝርዝር አውጥተው በማሳደድ ላይ ናቸው። ሁለቱ ጸረ ኢትዮጵያ ኃይሎች የኃይል ሚዛኑን የበላይነት የያዙባትን አገር ለማዳን የኃይል ሚዛኑ እነዚህን ታሪካዊ መርገሞች ለማስወገድ መነሳት ያለበት የአንድነት ኃይል አገር ወዳዱ፣ ሃይማኖቱን ወዳዱ፣ ላባደሩ፣ አርሶ አደሩ፣ የመምህራን፣ የተማሪው፣ የባለሙያውና የምሁሩ ክፍል አንድ ሆኖ መነሳት አለበት። ዛሬ ኢትዮጵያን በአይዲዮሎጂም ሆነ በመሰል ጉዳዮች የምንለያይበት ቅንጦቱ የለንም። ዓላማችን አንድና አንድ ነው። የህልውናችን አልፋና ኦሜጋው አገርን ማዳን ነው። ይህም እውን የሚሆነው አገዛዙ በህዝብ ትግል ተገዶም ሆነ ተወግዶ አሳታፊ በሆነ የሽግግር መንግስት ሲቋቋም ነው። በመሆኑም የትግሉ አካል ከሆኑት ጉዳዮች አንዱ የፖለቲካ እስረኞችን ታግለን ማስፈታት በመሆኑ በብዙ ሺህ የሚገመቱ የፋኖ አባላት፣ አገር ወዳዶች፣ ጋዜጠኞች አገዛዙ በሃይማኖታችን ጣልቃ አይግባ ያሉ ምዕመናን ታፍ ነው ተወስደው በዘረኞች እጅ ሰቆቃ እየተቀበሉ ያሉ እስረኞችን ታግለን እናስፈታ። አንድና ሁለት ታዋቂዎችን በመፍታት ህዝብን ሊያዘናጋ የሚሞክረው አገዛዝ መወገዝ አለበት። በፋኖ አርበኞች ላይ የሚካሄደው ግድያና ፈና አሁኑኑ ይቁም። ዘረኛው አገዛዝ ከነግሳንግሱ በህዝብ ትግል ይውደም። ግርማ ገመቹ ነኝ ከናይሮቢ።
ሃይ ሰላም ደናስልኝ እንደምን አመሻችሁ ውድ ፍነቶችና የፍኖተ ዲሞክራሲ ሬዲዮ አድማጮች በሙሉ። ውድ አድማጮች ሆይ የዛሬው መልእክቴ ያኔ ገና ዝሮ ኢትዮጵያ ሳትን ሲሉ ይሃባ አስኪረጋበሉ መደገፍም ካለ እስኪ ጊዜው ሰዱ መጥላትና መደገፍ መፍታችሁ መሆኑን አትጠራጠሩ። ነገር ግን ወለናዝረን የምንደግፍ እንዲሆን በችኮላ የደገፍነው ሰው አውሬ ከሆነ ለመቃወምም ያመቻልና በማለት በዚህ ሬዲዮ በመልእክቴ ሀፋ ብዙ ትምህርታዊ መልእክቶችን ወደ ኋላ ሄዶ ያስተላልፈ ስለሆነ ጊዜ ወስደን እንስማ። እንግዲህ እነዚህ መልእክቶች በተለያየ ጊዜ የሚተላለፉ ቢሆንም መልእክቶቹ አሁንም እየሆነ ያለው ሁኔታ ቀደም ባለው የጠቆሙና የሚያስተውሱ መልእክቶች ስለሆኑ በፍኖተ ራዲዮ ላይ ሳታዳምጡ ያመለጣችሁ ሁሉ አሁንም ወቅታዊ ስለሆነ ወደ ኋላ ሄዶ እየደጋገመ ያሰማ ስለሆነ አድምጡ ይያልኩ የዛሬው መልእክቴ በዚሁ ጀምራለሁ። ውድ አድማጮች ሆይ ዛሬ የያፓን ከፋነስና ወነሰኛነት ፍጹም አልዋጥ ያላቸው ቡድኖችም ሆኑ ግለሰቦች አንድ ሰው ለስልጣንም ሆነ ለጥቅም ሲል ኢትዮጵያ ስም በመጻቱ ብቻ አሁን ገና ጥሩ የማይመጣ በማለት ማንነቱን ሳያጣሩ ድጋፍና ክብር እየሰጡ ጉሮ ሸባይ ያሉት ሁሉ ዛሬ ሰውየው አውሬ ሆኖ ሲገኝ በእፍረትና ቁጭት ረድብን ይያሉ ውሻ ከሄደ ጅብ ጮኸ ሪሳቸውን ሲያሰሙ ይታያሉ። ዛሬ አብይ የተባለ የሰው አውሬ በቤተ መንግስት ተጎልቶ በፌደራል መንግስት ስም ስልጣን ከያዘ በኋላ ወደ ታች ተንሸራቶ ከላይ መከላከያውን በኦነግ ጠባብ መኮንኖች አጥሮ እሱ ሸኔ የተባለውን አማራ በላ ድርጅት መስቶ እሱ ብቻ የዚች ታላቅ አገር መሪ የነበረው ከጠቅላይ ሚኒስትርነት ከፍ ባለ ንጉስ ሆኖ በትሪሊየን ብር ቤተ መንግስት ውስጥ ለመኖር ሸብ ረብ ይያለ ህዝቡን ማደናገሩን በወሬ ደረጃ ሳይዘዋል። እሱ አሁን ምንም ሰራ ምንም አሁን ባለው ሁኔታ በታሪክ ውስጥ ከሰይጣን በስተቀር በሁሉ ዜጎች ዘንድ የተረገመ ሰው መሆኑን እሱ ራሱ የገባው አይመስለኝም። ለመሆኑ የናቶች የሽማግሌዎች ወጣት የህፃናት የደምቢዶሎ ዩኒቨርሲቲ ተማሪዎች የሻሸመኔ ምዕመናን ወጣቶች በድሮን የተጨፈጨፈው የትግራይ ህዝብ የደሴ የኮምቦልቻ የወልቃይትና የራያ ህዝብ የወለጋ ማራዎች ባጭሩ ሁሉም ኢትዮጵያዊ ለቅሶና እንባ ሰላም ሰጥቶት ኖሮ ኢትዮጵያን ወራለው ብሎ አስቦ ከሆነ በሽታው ብሶበታል ማለት ነውና ዘመድ አዝማድ ካለ ወደ ሆስፒታል ተወስዶ የሚታከም እንጂ በሚሊክ ቤተ መንግስት እየኖረ መሪ መሆን አልሚሆን አልነበረም። በተረፈ ግን ነጋ ተባ እሱ የተለያየ አጀንዳ እየፈጠረ ህዝቡን በሰዋሪዎች ያስፈላ ተዝናንቶ በስልጣን ላይ መቆየትና ወይም ይካሎነ ደግሞ በኦነግና በወያኖች በቀደድ ጎዳና ላይ ቆሞ አገር ወዳዱ ህዝብ ማዘናጋቱን ተያይዞታል። ይህ ማለት እንግዲህ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ሳይሆን የገንጣዮችና የተገንጣዮች አቀነባባሪ መሪ በቤተ መንግስት ማለት ይቻላል። የግፈኛ መሪ ሀገር ሰላም የሚፈልግ ቢሆን ኖሮ እንደና ሽመልስ ወይዘሮ አዳነች አቤቤ ተባለች እፍኝት በአዲስ አበባ ውስጥ ከተማ ለሁለት ወር ያህል ያልኖረች ኖራም የማታውቅ ከንቲባ አድርጎ አይሾምም ነበር። አያይዞም ወርንጭላው ሽመልስን ይሄንን ያህል ጥፋት ሲያጠፋና በክልሉ ልዩ ኃይል አማራ ሲያስጨፈጭፍ በጉያው አቅፎ ዝም አይልም ነበር። እውነትም እሱ ይህ ሁሉ ግፍ ባለቤት ሆኖ አይኑ በአሞሌ ታጥቦ ኢትዮጵያን መራለው የህዝብ ሮሮ ሰሚ ሊሆን አይችልም። እሱ ለይቶለት በግልጽ በህዝብ የተጠላና ሌሎች የሀገር ጠላቶች ጋራ በፍቅር ተጋጥፎ ብርቅዬ የኢትዮጵያ ልጆችን በወሮንጦ ያስለቀመ እስር ቤት ያጎራቸው ነው። እንግዲህ በእንዲህ አይነት አሁን አገሩን መራለው ያለው ብልጽግና ወይም ብልግና አማራ ቀኝ ገዢዎች የሚያስመርጥ ዘረኛ አመራር መሆናቸው ብቻ ይመስላል። የሚሰራው ስራ ሳይጠፋ በዘር ላይ ያተኮረ የግድያ አጀንዳ መስሶና ግንባር ፈጥሮ እየተረባረቡ ያሉት ይህ ሁሉ ቶሎ አልሳካ ሲል በድፍረት ሰይጣንነታቸውን እውን ለማድረግ የእግዚአብሔር መንደር በእብሪት የደፈሩት እንግዲህ ይህ የመጨረሻው የቀይ መስመር ስለሆነ ስራ ለሰሪው ሹህ ላጣሪ ነውና እና አብይ ይህን በቀላሉ የሚወጡት ጣጣ አይመስለኝም። ይህ በእንዲህ እንዳለ ወያኔዎች የምዕራብ ትግራይ ያሉ የሚቃዡት ወልቃይት ራያና ጠገዴን በትግራይ ክልል ለማካተት የኦዴድ መንግስት መከረኛ መከላከያ ዩኒፎርም የለበሱ የሸኔና የኦሮሚያ ልዩ ኃይል አባሎች ከትህነግ ወታደሮች ጋር ሆኖ በቅርቡ አማራን ለመውረር ዝግጅት ጨርሰው ትዕዛዝ በመጠባበቅ ላይ ባሉበት በአማራ ክልላዊ መንግስት ወኞቹ እርስ በርሳቸው መታረቅ ሲገባቸው እንደነ ግርማ የሽጥላ አይነቱ ከንቱዎች ጌታቸው የሆነውን ሽመልስ ደፈራችሁ በማለት አጋር ሆኖ አብሮ የሚሰሩትን ባልታሮች ላይ ጣስ ሲቀስሱ ተስተውሏል። እንግዲህ አይምሮ የሚሰራው የአዴን አባል ካለ ካብይና ከሽመልስ የሚጠብቁ ትዕዛዝና ጠቢት ካለ መልሱን በአማራነታቸው ጸንታችሁ ለመረጣችሁ ቁሙ አይምሰላችሁ አብይም ሆነ ሽመልስ የአማራና የኢትዮጵያ ጠላቶች ናቸው እንጂ በምንም መልኩ ኢትዮጵያዊ አይደሉምና በተለይ አቶ ግርማ የሽጥላ ሌሎች ጓዶች ብትሆኑ እንዲህ በከንቱ አትጃጃሉ። ታሪክ ሰርቶ እንዳለፉት አባቶቻችሁ በህሊናችሁ አስቡና ጠንክሩ። በተረፈ በነሽ መንግስት የሚሰጥ ስልጣን የሚከጅል ካለ በመሰረቱ የተሳሳተ ስለሆነ ራሱን አስተካክሎ ወደ ቀርቡ ይመለስ። ጠባቦችና አባሪ ጠላቶች ለት ተቀን ይልፉ እንጂ አሁንም ሆነ ነገ ኢትዮጵያችን አትፈርስም ኢትዮጵያችንም ታሸንፋለች ሲሉ የመልስ የላኩልን አቶ መስንቆ ጉልማ ከኤድመንተን ካናዳ አልበርታ ናቸው።
ሰላም እንደምንሰንብታችኋል የሃፓ ቤተሰቦች። በኦህዴድ ምር አገዛዝ ዘመን ፍትህ ህግ ስነ ስርዓት የሚባል ነገር አጠብቁ። መፈናቀል መሬት ጦም ማሳደር ማጎሳቆል በጅምላ ትውልድ መፍጀት እንደ ህግ እንደ ባህል እንደ ደንብ ተለምዷል። ይሉታ ነውር የሚባል ነገር አጠብቁ። ይህም ለነሱ ለኦህዴድ ወኪሎቹ እንደ መተዳደሪያ ህግ ነው። ለዚህ ሁሉ ደግሞ ተወቃሹ ሁሉም ገዳዮቹን የደገፈ አብሮ የሰራ አብሮ የበላ አብሮ ያጨበጨበ ሁሉም ነው። ሁሉም የእጁን የሚያገኘው በሁሉም ቤት የሐዘን ድንኳን ሳይተከል
በአንድም በሌላም ሳይቀጣ ሳይገረፍ ደም እንባ ሳያለቅስ እኩል በደሉ ለሁሉም ሳይከፋፈል ይህን መርገም ከላይ ላይ ማንሳት አይቻለው። ቀድሞ ማስተካከል እየተቻለ ሽማግሌዎቹ ሌሎቹን ሲጨፈጭፉ ባካችተው እረፉ፣ ታሪክ አናበላሽ፣ ኢትዮጵያዊነታችንን አንተው የሚል ሀሳብ እንኳ የሚሰነዝር በጠፋበት አካባቢ ትልልቆቹ ቁመው እያዩ ንጹሃን ደም እንባ እያጎረፉ ቤታቸው እየተቃጠለ እየተፈናቀሉ አንገታቸው ላይ ሰይፍ እያረፈ ታሪክ እንዲዘክር ያስፈልጋል። ያኔ ድሮ የትግሬው ወኪሎች ሀዘን ሁሉ በአማራ ቤት ብቻ ይገባል ብለው በቀጨጨ አስተሳሰብ አስበው ሲደክሙ ከርመው ነበር። የትግሬው ወኪሎቹ ያኔ ደክመው የፈጠሩት አማራ ጠል ጨዋታ ይኸው ሀዘኑን ጎትቶ በእያንዳንዱ ተራ ምስኪን የትግሬ ቤት አስገብተውታል። ሀዘኑ ገብቶ ይወጣል ቢሉም ይኸው ገብቶ አልወጣም። የሀዘን ድንኳኑም በቶሎ አልተነቀለም። ትግሬ ዘንጦም ቢሆን የደቀቀ ለማኝ ተመጽዋች አድርገው አስቀርተውታል። አንገቱን አስደፉት፣ የድሮ ስርዓት ናፋቂም አደረጉት። የፈረንጅ ፍርፋሪና ተስፋ ጠባቂ ሆኖ እንዲቀር ተደርጓል። ዛሬ ትግሬ አምላኩም ባህሉም ወጉም ወያኔን አድርጎ ትግል ብቻ በማውራት የሚተዳደር ያልሆነ ታሪክ እየተጋተ ማንነቱን ረስቶ ትላንትና ሌላውን ሲጨቁን የነበረ ተረኛ ነኝ ብሎ በበርካታ መከራ ውስጥ ኢትዮጵያ እንድታልፍ በሃይማኖት በፖለቲካም በባህል በቋንቋ እየገባ ሀገሪቱን በመገነጣጠል የሚታወቀው ትግሬ ወይም ደግሞ እወክላለሁ ብሎ በወያኔ ስም የተሰየመው ጠባብ ኃይል ነው። እንዲህ የቀጠቀጡት ትግሬ ኦሮሞ ሞኝ ነውና እንደምንም ውርደቴን ችዬ ወደ ስልጣን ተመልሼ ዙፋኔን አስመልሳለሁ ብሎ ዛሬም ቢሆን ወያኔ ተስፋ ሳይቆርጥ እየቃጠሰ ነው። ይገዙት ይነዱት ብልቱ ላይ ሃይላንድ ያንጠለጥሉበት የነበረው ኦሮሞ ወኪል እጅ ላይ ጥሏቸዋል። እግሩ ላይ ተደፍተውም የስልጣንና የእንጀራ ፍርፋሪ ጠባቂ ለማኝ ሆነዋል። ኦሮሞም ባገኘው አጋጣሚ አማራን አደንዝዞ የትግሬን ወኪሎች ጭጣቸውን በሳማ እየለበለበ በሳንጃ እየወጋ ራያና ወልቃይትን እንደተሰቀለ ቋንጣ እያሳየ እሱን እያሳሰበ ከአማራ ጋር ታርቀው የመጣባቸው መከራ እንደማክሸፍ ከዛሬ ነገ አማራ ታርዶ አልቆ እኔ ወደ ስልጣን መለሳለሁ እያሉ ምራቃቸውን በምኞት እያዝረበረቡ እንዲቀመጡ አደረጋቸው። ለፍዳዳ ጨምላቃ የትግሬ ወኪል አክቲቪስቶችም ላማን ላይ በሰማይ ወተቷን ማላይ የሚለውን ዘፈን እየዘፈኑ ከዛሬ ነገ ኦነግ ስልጣን ይዞ ገነት ኢትዮጵያ እንገባለን ብሎ በኢንተርኔቱ ሲዝረበረብ ይውላል። እውነቱ ይሄ ነው። የኦሮሞ ወኪሎችም ይህን ስላወቁ በትግሬ ወኪሎች ስሜት ላይ ጭባጭቤ ይጫወታሉ። ህዝቡም የሚሆነውን እየሆነ ያለውንም ነገር ሁሉ እየታዘበ ነው እየተመለከተ ነው። ወያኔ እና ኦዴድ ኢትዮጵያን የምታህል ሀገር የመምራት እድሉን አግኝተው ሳለ እንዴት እንደሚመሩ እንደሚያስተዳድሩትም ጥበቡን ማወቅ ተስኗቸው እንዴት እቃም ሰውም እየፈጀ እንደሆነም እያዩ እየታዘቡም ነው። ወያኔና ኦዴድ ወኪሎች በአማራ ላይ ብቻ የጀመሩት የጥላቻ የጅምላ ጭፍጨፋም በአማራ ላይ ብቻ የሚቆም እንዳልሆነም እያዩ እየተመለከቱም ነው። ሁሉንም እየመዘገቡ ነው። በቀጣይ የወያኔና የኦዴድ ወኪልነን ባዮች ቀን ጠብቀው ያለ ይሉኝታ ሁሉንም ቀርጥፈው እንደሚበሉትም በግላጭ እያመላከቱ ነው። ከዚህ ለመውጣት አሁንም ኢትዮጵያውያን ላይ የተተወ እዳ አለ። ንቁ! አገር ያለ እናንተ ነጻ አትወጣም። ይህ ደግሞ የኢትዮጵያውያን አንድነት እጅግ ወሳኝ ነው። ለታላቁ ኦሮሞ ተብዬ የቅዠት ምስረታ ሲባል ከሞቃታማ ስፍራ ከወለጋ አፈናቅለው ያባረሩት የአማራ ሕዝብም በደብረ ብርሃን በብርድ እየተሰቃየ ይገኛል። ዳቦ ማግኘት ያልቻለው ተፈናቃይ አማራ በብርድ በሽታ ሰሞኑን መርገፍ ጀምሯል። በአማራ በተለይ ጊዜው በጣም ከባድ መጥፎም ነው፣ ግን ደግሞ መልካም እድል ይዞለት መጥቷል። እሱን በአግባቡ ከተጠቀመበት ለኢትዮጵያም ለአማራም መድህን ይሆናል። ከአዲስ አበባ ዙሪያ የአማራ የጉራጅ የጥቂት ትግሬዎች የወላይታ የከምባታና የጋሞ ህዝብ ቤቶች በጽንፈኛው የአሩሲ የባሌ የሐረርጌ የወለጋ የኦህዴድ ባለስልጣናት በግፍ ቀን ከሌሊት እየፈረሰና እየወደመ ነው። ጨካኔያቸው ከሰውነት ባህሪም ያፈነገጠ ነው። እልሃቸውና ህልማቸው ከኦሮሞ ውጭ ያለው ህዝብ ሲያለቅስ ሲንከራተት ሲራብ ማየት ነው። ይህን ሲያው መንፈሳቸው ይረካል። የአማራን እንባ፣ የህፃናቱን ዋይታ፣ የወንዶችን ለቅሶ ሲያዩማ ልባቸው በደስታ ልውጣ ልውጣ ነው የምትለው። የሚገርመው ግን ከአማራ ጋር እኩል የተፈናቀለው ትግሬ የራሱን ህመም ረስቶ በአማራ ማዘን መንከራተት እርካታ ማግኘት መደሰቱ ነው። በእውነት ይሄ የሚገርም ነው። ኦዴደች ሁለት ነገር እንዳሳኩ በኩራት እየዋሩ ነው። አንደኛው የኦሮሞ ገበሬን መሬቱን ለአማራ፣ ለጉራጌ፣ ለትግሬ፣ ለደቡብ እንዲሸጥና እንዲከብር አደረጉት። ይሄ ለነሱ ትልቅ ድል ነው፣ ስኬትም ብለው ያወሩታል። ከዚያ ዜጎች ያላቸውን ሀብትና ንብረት አሟጠውና ተበድረው ቤቱን እንዲሰሩ አደረገ። ከዛ በኋላ አሁን ተረጋግተው መኖር ሲጀምሩ መጥተው ቤቱን በላያቸው ላይ አፈረሱ። ይሄም ትልቅ ድል ነው ለኦሮሞ ወኪሎች። አማራን አክስረው አደሄተው ባዶ እጁን አስቀርተው ለማኝ አደረጉት። ከዚህ በላይ ስኬት ከወዴት ይመጣል? ሱቅ በደረት የሚሸጡ ጋሬ ላይ ሙዝ ገፍተው የሚሸጡ ምስኪኖች እንኳን በቃችሁ ውጡ እየተባሉ ነው። ከጅማ ተነስተው ወደ አዲስ አበባ ለፋብሪካ ቁርጥራጭ ብረት ለቅመው በህጋዊ መንገድ የሚሸጡ ምስኪኖች ከነመኪናቸው በፍተሻ ጣቢያዎች ከተሻገሩ ቀናት አለፉ። ፖሊስን ስታናገረው ጠበንጃ አንስቶ ቃታ ነው የሚስበው። ለኦሮሞ ፖሊስ በአሁን ሰዓት ኦሮሞ አይግደል እንጂ ሌላውን ቢደፈው ደንቶ አይደለም። ኦሮሞ ሲገደል ግን የዚያኔ ይነሳል። በአዲስ አበባ ይሄ ህንጻ የኔ ያ ያንተ ነው ብለው ተመዳድበው የተቀመጡት የትየሌሌ ኦሮሞዎች አሉ። ጠብቀህ ተራህን እስኪደርስ ድረስ አትይ። አንተ ጋር ሳይደርስ ቀድመህ ይህንን ጸረ ህዝብ ቡድን አላማውን አክሽፍ። ስለዚህ የእነሱ መከራ የሚባል ነገር ይቁም። የሁላችንም መከራ ነው፣ ሁላችንንም ዋጋ ያስከፍለናል። ስለዚህ ሆ ብለን በመውጣት የኢትዮጵያን ጥላት እንታገል። ጥላቶቹ ግልጽ ናቸው። አገዛዙ የኦሮሞ ጸረ ህዝብ ቡድን ነው። ይህን ቡድን መታገል፣ ማስወገድ፣ ኢትዮጵያን ነጻ ማውጣት የትውልዱ አደራ ነው ሲል ወርቁ አንተነህ ከፒያሳ መልእክቱን ቋጭቶልናል።
በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ ለሚቀርበው የፍኖተ ዴሞክራሲ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የዛሬው አስተያየቴ አብይ አህመድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ መርዝ አለ ያለውን መነሻ ሐሳብ በማድረግ በኢትዮጵያና በህዝቧ በአጠቃላይና በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች የእምነት ተቋማት ላይ በተለይ መርዝ ሆኖ አገርን በማፍረስ ላይ ያለው አብይ ራሱ ነው የሚል ይሆናል። ውድ ወገኖቼ አብይ ማን ነው? የዚህን ግለሰብ የኢትዮጵያ ቀንደኛ ጠላትነቱን ስልጣን ላይ ከወጣበት ጊዜ ጀምሮ በኢትዮጵያና በህዝቧ ላይ የፈጸመውን ግፍና ወንጀል ተረድተን ለቤተሰብ ለጓደኛና ለዘመድ በመንገርና በማደራጀት ለትግል ዝግጁ መሆን ይገባናል። በጠላትነት ፈርጀን አይናችንን በሱ ላይ ማድረግ ያስፈልጋል። ለዋሾው ለአስተላዩና ለካሃዲው አብይ ክብር የማይገባው አፈቅቤ ልበጩቤ የሆነ አረመኔ ግለሰብ ነው። ይህን አይነት መጥፎ ድርጊት የተማረው አገርን ለማስተዳደርና በስልጣን ላይ ብዙ ጊዜ ለመቆየት ውሸትን፣ ኃይልንና ሁሉን ነገር በራስ ቁጥጥር ማድረግ መጠቀም እንደሚያስፈልግ ማኪያቬሊ ከተባለው የጣሊያን አገር ግለሰብ ያቀረበውን ሐሳብ ተግባር ላይ በመዋል ኢትዮጵያ ከመትፈርስ አንገቴ ይቆረጣል እያለ በተቃራኒ ኢትዮጵያውያንን የዋሸ ያታለለና የከዳ እንዲሁም የራሱን ጦር የኦሮሚያ ልዩ ኃይልና የጦር ጀነራሎችን አብዛኛው ከራሱ ዘር መድቦ ወደ ሰራዊቱ እየሄደ ዲስኩር በማድረግ ከህዝብ የተገኘውን ሰራዊት ከህዝብ ጎን እንዳይቆም አድርጎ በኦሮሚያ ልዩ ኃይል የአማራን ህዝብ በተለያዩ ቦታዎች አፋር፣ የጋምቤላ፣ የቤኒሻንጉል፣ የደቡብ ህዝቦችን በእኩልነት እመራለሁ እያለ በሐሰት ንግግር ተቆጣጥሮ ሁሉም የኛ ነው የሚሉ ዘረኞችን በማሰማራትና ጃዝ በማለት ኢትዮጵያውያንን በወለጋ፣ በአዲስ አበባ፣ በአማራ ክልልና በሌሎች አካባቢዎች ግፍ እየፈጸመና እያፈጸመ ይገኛል። ከወያኔ ጋር አብሮም በመከላከያ ሰራዊቱና በህዝብ ላይ ጥቃት የፈጸመ ጨካኝ ለሰውቀና የማያስብ አረመኔ ነው። ለ27 ዓመታት የወያኔ ተላላኪ በመሆን የህዝብን ስልክ፣ ቴሌቪዥን፣ የሬዲዮ ጣቢያዎችን፣ ማህበራዊ ሚዲያዎችን ሲጠልፍና ሲዘጋ በኢትዮጵያ ላይ በሌላ ውጭ ሀገር ስለላ ለማካሄድ በደኒቨር ኮሎራዶ ለሁለት ዓመታት ሰልጥኖ በ2010 ዓመተ ምህረት የነበረውን ህዝባዊ ትግል በኢትዮጵያና በኢትዮጵያዊነት ስም ብዙ ጊዜ እየመላ ኢትዮጵያ ሀገራችንን አሁን ላለችበት ጨለማ ያደረሳት ተቅለስላሽና በማታለያ ቃላት ራሱን በህዝብ ውስጥ የቀበረ እባብ ነው። የኦነግም ሰላይ በመሆን በአገር ክህደት ፈጽሟል። ይህን ጸረ ህዝብ የሆነ እጁ በከፍተኛ ደረጃ በአማራ ህዝብ በሌሎች ንጹሃን ዜጎች ደም የተጨማለቀ ግለሰብን በኢትዮጵያውያን መሃል ከተደበቀበት አውጥቶ በዱላ እንደባብ ጭንቅላቱን ቀጥቅጦ ማጥፋት ያስፈልጋል። የኢትዮጵያ አገራዊ ሉዓላዊነትን ለአገሪቱ ባለው ጥላቻ አውቆና ፈቅዶ በሰሜንና በደቡብ ሱዳን መንግስታት ያስደፈረ ነው። ኢትዮጵያን የሚመራበት አገራዊ ፍልስፍና ወይም ርዕዮተ ዓለም የለውም። መደመር ብሎ ርዕዮተ ዓለም በዓለም የለም። አብይ የማስረጊያ ንግግር ደግሞ ማለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶችን ንግግር ስነ ስርዓት እያለ ስለ ኢየሱስ ተአምር አሰሪነት፣ ስለ መከባበር፣ ስለ ተሰበረ ልብ፣ ስለ ሰላም፣ ስለ ትህትናና እንዴት እባብን መያዝ እንደሚቻል በድፍረት ባስተማረበት የመጀመሪያው ውይይት ወቅት ኦርቶዶክስን የሚያፈርስ መርዝ በኦርቶዶክስ ውስጥ እንዳለ ብልጽግናዎችም ብዙ ትምህርት አግኝተንበታል። ብልጽግናን የሚያፈርስ መርዝ በእኛ ውስጣችን አለ፣ ኢትዮጵያውያን ተምረውበታል። ኢትዮጵያን የሚያፈርስ መርዝ ያለው በእኛው በኢትዮጵያውያን ውስጥ እንዳለ ተምረናል በማለት ባደረገው ዲስኮርስ መርዝና እባብ ከላይ የሱም ማንነት በገለጽኩበት አንጻር የሚመለከተው ራሱን አብይን ነው። አብይ በኦርቶዶክስ ተዋህዶ ቤተክርስቲያን ላይ አንጃ እንዲፈጠር ያደረገውና ለፈጠረው አንጃ መኖሪያ ቤት ያዘጋጀውና በሪፐብሊካን ጋርዶች በደህንነቶች እንዲጠበቁ በተለያዩ የኦሮሚያ ክልሎች በኦሮሚያ ልዩ ኃይል የቤተክርስቲያን በሮችና አጥሮች እንዲሰበሩ ምዕመናን እንዲገደሉ እንዲደበደቡና ሕክምና እንዳያገኙ ያደረገው በዘመናችን በቤተክርስቲያን ዘማቹ ግራኝ አብይ ነው። የምዕመናኑ የእምነት ቤቶቻቸውን ከጠላት ከሰይጣን መልእክተኞች የመከላከል አቅማቸው ጠንካራ ሆኖ ሲገኝና ያንን የምዕመናንን ጉልበት መቋቋም እንደማይችል ተረድቶ ጠላት አብይ አስታራቂ መስሎ ቀርቧል። መርዝና እባብ በቤተክርስቲያን በብልጽግናና በኢትዮጵያውያን ውስጥ አለ ብሏል። በአባቶች ፊት መነገር የሌለባቸውን መጥፎ ቃላት ወርውሯል። ትንሽ እውቀት አደገኛ ነው የሚባለው እንደዚህ አይነቱን ነው። መርዝና እባቡ ራሱ አብይ ነው። የኦርቶዶክስ ቤተክርስቲያንም የእስላም መጅልስም ዮናታን አክሊሉና ኢዩ ጩፋ የተባሉ የሐሰት ነቢያትን እየተጠቀመ ጴንጤ ወገኖቻችን ከሌሎች የእምነት ተከታዮች ለማጣላት በመስራት ላይ ያለው አብይ ነው። ለህዝብና አገር ክብር የሌለው አስመሳይ ግለሰብ ስለ ኢየሱስ፣ ስለ ተሰበረ ልብ፣ ስለ መከባበርና ስለ ትህትና ለአባቶች ለማስተማር እንዴት ይደፍራል? አቀኛ አገር ወዳድ ኢትዮጵያውያን ሰላም ለማግኘት ከፈለግ በመተባበር በመደራጀት አብይንና አገዛዙን ከስልጣን በማስወገድ ለጊዜያዊ ህዝባዊ የሽግግር መንግስት ምስረታ ሂደት እንታገል። የኢትዮጵያን የውስጥና የውጭ ጠላቶች እንለይ። ድል ለኢትዮጵያ ህዝብ፣ የኢትዮጵያ ሀቀኛ ወዳጅ ኢህአፓን እንደግፍ ሲሉ መምህር ዳዊት ሱጊቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን፣ እንደምን ሰንብታችኋል? የማይጠቅም ዋይታ እንዲህ ቤቱን የኦሮሞ ወኪልነን ባዮች የሚያፈናቅሉ የጋሞ፣ የከምባታ፣ የጉራጌ፣ የሀዲያ ተወላጆችና አብዛኛውን የአማራ ተወላጆችን ነው። ከአዲስ አበባ ዙሪያ አማራው ያለ ከልካይ ቤት ንብረቱን እንዲህ ደጋመድ ሆኖ አፍርሰውበት ባዶ እጁን አስቀርተው በአንድ ጀንበር የኔ ቢጤ ለማኝ ጎዳና ተዳዳሪ አድርገውታል። ህዝብ የዞንጀሮች ጠይ ብሎ ያደምጠዋል። በሽታን ቢያደምጡት እያመነመነ ለሞት ያደርሳል እንጂ መፍትሄ አይሆንም። የኢትዮጵያውያን ነቀርሳ አገዛዙን የምንታገልበትን ቀን የምናዘገይበት ምክንያቱ አልገባህ ብሎኛል። ይህ ምስኪነት መጀመሪያ ለኮንዶሚኒየም ብሎ ቆጥቦ የሰራውን ቤት ቀምተው ወሰዱበት። ቀጠሩና የኦሮሞ ገበሬ በውድ መሬቱን እንዲሸጥላቸው አደረጉት። ከዛ ካርታ ሰጡት። ውሃና መብራት አስገቡለት። ጥሪቱን አሟጦ ከነ ልጆቹ ከወዱ ቀንሶ ጎጆውን እስኪሰራ ድረስ በትዕግስት ጠበቁት። ትምህርት ቤት፣ ጤና ጣቢያ፣ ፖሊስ ጣቢያ ከፈቱለት። መታወቂያም ከቀበሌ ሰጡት። ምርጫ ምረጠን ብለው ጠየቁት። ሙሉ በሙሉ መረጣቸው። አሁን ተረጋግቼ መኖር ልጀምር ነው ብሎ ሲያስብ ድንገት መጥተው ድምጥማጡን አጠፉት። አማራውም ማስታገል ካልቻለ ከማበድ ከመቀወስ በቀር ሌላ አማራጭ አለው አይመስልም። ጨፍጫፊዎች ይስቁበታል፣ ያላግጡበታል፣ ያሾፉበታል። አማራ ወሬ ብቻ ምንም አባቱ አያመጣም ነው የሚሉት። ያልቅስ፣ ሶፍት ስጡት ብሏል ኦነጉ ሽመልስ አብዲሳ። እየሆነ ያለው እንደዚህ ነው። አማራ ባለራዕይ ልጆቹን እንደ ድመት እየበላ እየቀረጠፈ ጀግና መውለድ አቃተው። የተወሰኑ ጀግኖች ደግሞ በሆድ ተታለው አገዛዙ አዙሪት ውስጥ ገብተዋል። ተከራካሪ የሚሆነውም አጣ። ለመብቱ የሚቆምለት አካልም ጠፋ። በቅርቡ አንዳንድ አንቂ እንድንደራጅና ይህን ፍሬን የበጠሰ አረመኔ አገዛዝ እንድናስቆም ብሎ ቢለፈልፍም ራሱ አማራው ከጽንፈኛ ትግሬና አክራሪ የኦሮሞ ዋህቢ ቡድን ጋር ሆኖ አልሰማለ። የተወሰኑ አንቂዎች ደግሞ ታፈኑ። የታፈኑትን ለማስፈታት ለማስለቀቅ ሞቅ ለመቅ ያለ የተቃውሞ ሰልፍ ለማስኬድ ሲጀመር በመሃል ግማሹ በሆዱ አዳሪ ሆኖ ያመክነዋል። ስለዚህ እንዴት ነው ነጻ የምንወጣው? ተከራካሪ የሚሆነውም ለመብት የሚቆመውም የህዝብ እንባ ይመለከተኛል የሚለውም የት ነው? ከህዝባዊ ድምፅ ከኢትዮጵያውያን ህልውናን የሚያስቀጥለው የፍኖተ ዲሞክራሲ የሳተላይት ስርጭት በስተቀር ሌላ ኢትዮጵያውያን የት ገባችሁ? አሁን ይበልጠው አማራ ስለሆነ በአማራ ስም እንናገራለን እንጂ የትኛውም ኢትዮጵያዊ በኦሮሞ ጽንፈኞች ፍዳውን እያየ ነው። ሰሞኑን እንኳ ተረኛንን ባዮች ወልዶ ከብዶ የኖረበትን የሞቀ ቤቱን እላዩ ላይ አፈሰውበት መፈጠሩን እንዲጠራ አድርገውታል። አንድ ነገር አይቼ ህሌና ያታመመ ላካፍላችሁ። እየተጣደፉ ከመጡት አባት ጋር ቢሮ አካባቢ ተገናኝተን ነበር። ሁለት ልጆቿ በጅብ ተበሉባት ይሉኛል የሰቀቀን እንባ እየተናነቃቸው። እንደገና ደግሞ ቀና ብለው ባልተቤቷም ራሱን ሰቀለ ታንቆ ሞተ አለኝ። ለመሆኑ በአዲስ አበባ ዙሪያ ምን እንደሆነ የከተማው ህዝብ ሰምቷል? ሚዲያዎች ያውቃሉ? ለገጣፎ ቀርሳ ድር የሚባል አካባቢ የሆነውን አስቀድሜ ልናገር። በውድቅት ሌሊት ቤቷን የሚያፈርሰው ግብረ ኃይል መጣ። ቤቷን በተኙበት እላያቸው ላይ ማፍረስ ጀመሩ። ሴትዮዋ ደንግጣ ወጣች። የሆነውን ማመን መቀበል አቅቷት እንደምንም ልጆቿን አዋጣች። ልጆቹን ዛፍ ስር አስቀምጣ ተመልሳ የተወሰኑ እቃዎችን ከዶዘር ጋር ተሻምቼ አፈር ሳይሆን ላውጣ ብላ ጨለማ ቦታ ጥላች ሄደች። ስትመለስ ከዛፍ ስር ከተቀመጡት ህፃናት አንዱ በጅብ ተወስዷል። አንዱ በጅብ ተነክሶ ከፍተኛ ጉዳት ደርሶበታል። አክለውም አሁን በከፍተኛ ሁኔታ በጅብ የተነከሰውን ህፃን ምናልባትም ሳይሞት አይቀርም የሚባል መረጃም እየሰማን ነው። እኔም ጎረቤት ነበርኩ፣ ሀዘን አልደረስኩም። ራሷን እንዳታጠፋ ሴትዮዋ በገመድ ታስራ ነው ያለችው። እናቲቱ አይምሮዋን ስታ ቤቷ ለዋ ላይ ፈርሶ የነበራት እንዳልነበር ሆኖ ልጆቿን አታ ራሷን ልታጠፋ እየተጠበቀች ነው ያለች። የዋሊት ሁለት እግሯና ሁለት እጇ ታስሮ በቁም ሲኦል ውስጥ ገብታለች። ሌላው አስተቃቂ መረጃ በተለምዶ 44 ተብሎ የሚጠራው አካባቢ ነው። ቤት አናፈርስም የሚሉ በርካታ ሰዎች በጥይት ተገለዋል። ለምን ይፈርስብናል ብለው በመከራከራቸው ምክንያት እኔ 8 ሰዎች መሞታቸውን አውቃለሁ። በርካታ ሰዎች መቁሰላቸውን ሐኪም ቤት ተገኝቼ በአይኔ አይቻለሁ። ከተገደሉት 8 ሰዎች አንዷ ድርስ ነፍሰ ጡር ነች። በጥይት ነው የተገደለችው። የሷ ባለቤት ራሱን ሰቅሎ ታንቆ ሞተ። አዲስ አበባ ከተማ ዙሪያ በመዳገዳብ እየተፈጸመ ካለው መጠነ ሰፊ የቤት ማፍረስ መርሃ ግብር ጋር በተያያዘ ለጆሮ የሚሰቃጥጥ ግፍ እየተሰማ ነው። አባካችሁ ለህዝብ አድርሱልን። አባካችሁ ምንስ ክንሆን ነው የሚጠበቀው? አረ ያገር ያለ አረ ኢትዮጵያን ወዴት ነው ያላችሁት? ሌላ ሚዲያ ካለ ድምጻችንን እናሰማ እስኪ ብለው እንባቸውን እያፈሰሱ ሄዱ። እነዚህ አካላት አሁን ታፍነው የደረሱበት አይታወቅም። ምናልባትም አገዛዙ ለሚዲያ ሳይናገሩ ብሎ አፍኖ ወረሽኖ ለጅብ ሰጥቷቸው ሊሆን ይችላል። አረ ኢትዮጵያ ጉድ ወለደች። አረ አባቶቻችን ሀገር እንደማናውቃት ሆነችብን። እንባቸው አልቆ ደሙ አልቆ አይናቸው ፈሷል። የአዲስ አበባ ከተማ መለስተኛ አውሮፕላን ማስገዛት በሚችል ገንዘብ ባስ ገዝቷል። ህዝብ በዚህ አጣቂን ገብቶ እያለቀሰ እየተፈናቀለ በድርቅ በስደት በረሃብ እየተቀጣ ተረኛው ጠባቡ ጸረዙ ጨፍጫፊው የኦዲድ ቡድን አንድ መለስተኛ አውሮፕላን ማስገዛት በሚችል ገንዘብ ባስ ገዝቶ አስገብቷል። ይህም የሰሞኑ አስገራሚ ጉዳይ ክስተት ነበር። ነገር ግን በኢመደበኛነት የተሰጠው ማስተባበያ ዋጋው የጨመረው አገዛዙ በጥቁር ገበያ ዋጋ በመግዛቱ ነው የሚል ነበር። ውሃ ማይደፋ ምክንያት ዶላር በጥቁር ገበያ ከመቶ ብር እንዳለፈ እናውቃለን። አገዛዙ ዶላር በጥቁር ገበያ ከገዛ ከሱ የበለጠ ሌላ ፈጣማ ኢመደበኛ መንግስት በስሩ ፈጥሯል ማለት ይቻላል። የደቡብ ሱዳን ታጣቂዎች 200 ኪሎ ሜትር ዘልቀው ገብተው ኢትዮጵያን ጨፍጭፈው የከተማ ስም እስከ መቀየር መድረሳቸው እየተነገረ ነው። 100 ካሬ መኖሪያ ቦታ ያጣ ኢትዮጵያዊ በኑሮ ውድነት እያማረረ ሱዳን 200 ኪሎ ሜትር መውሰዷ አስገራሚ ነው። እስከምን ድረስ ነው የምንጠብቅ? ምንስ ክንሆን ነው የምናንቀላፈው? መቼ ነው ወደ ትግል የምንመለስ? ሰው የሰውን ስጋ እየበላ አንዱ ሲሞት ቆሞ እያየ ሰምቶ እንዳልሰማ አይቶ እንዳላየ ጆሮ ዳባ ብሎ ተሸፋፍኖ እየተራመደ አስከሬን ቀባሪ አጥቶ ግባብተ መሬቱን የሚፈጽምለት አጥቶ ላሞራ እየተሰጠ ኢትዮጵያውያን ምን እስክንሆን ነው የምንጠብቅ? ከሰሞናዊ ሁኔታዎች ተነስቶ ነገሩ ሲተነተን የሀገር ሉዓላዊነት ፈተና ውስጥ ወድቋል። ሀገራዊ አንድነትም እየፈሰመነ ወደ አውሬነት ህዝብን ቀይሯል። አጉል ወሬና ሀገራዊ ዓላማ ቢስነት እየገነነ መጥቷል። ስለዚህ ኢትዮጵያውያን መንግስት አልባ ሀገር ይዘን ሁሌ ከመነፈቅ ቆም ብለን በመደራጀት ነጻ ስለምንወጣበት ነገር እንምከር፣ እንወያይ፣ እንደራጅ፣ እንናበብ፣ እንታገል፣ ኢትዮጵያን ነጻ እናውጣ ሲል ቢኒያም እሸቱ ከሱሉልታ መልእክቱን ቋጭቶልናል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አዲስ አበባ ጀመረ ወልቼ ያደኩብሽ